የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ19 እና በ25 ሜትር ባንድ በየቀኑ ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ።
አንድ በአጠቃላይ ላለፉት 27 አመታት ለዲሞክራሲ የተደረገውን ትግል እውቅና ለመስጠት በዛ የተከፈለው መስዋዕትነት እኔ ከዛ ሂደት ውስጥ ከተሳተፉት ሰዎች መካከል አንዱ ስለሆነ በእኔ በኩል እውቅና ለመስጠት፣ በሌላ በኩል ደግሞ ይሄ ወደፊት ያለው ሀገራችን ዲሞክራሲያዊ ሀገር ሆና ማየት እንፈልግ ራዕይ ለመስጠት ነው እና ሁለት ገጽታ ነው።
የጋዜጠኞች የጠረጴዛ ዙሪያ ውይይት ዛሬም ይኖረናል።
የጋዜጠኝነትና የንግግር ነጻነት በኢትዮጵያ
ከእስክንድር ነጋ ጋር ካደረግነው ውይይት የከለቸው ነው ያደመጣችሁት።
ለዝርዝሩ አብራችሁን ትቆዩ ዘንድ በክብር እንጋብዛለን።
የጎንደር አገረ ስብከት ጳጳስ ብፁዕ አቡነ ኤልሳ መርጌታ እንደፍራቸው የሚባሉ ሊቅ ነበሩ፣ አሁን እሳቸው የሉም ብለው ተናገሩ።
አባታችን ማንነታቸው ባልታወቁ አምስት ሰዎች ታስኖ እየተወሰደ
ጉዳዩ ይመለከተናል ብለን በማሰብ ስለ እሳቸው መከታተል ጀመረ።
የመጀመሪያው ከአዲስ አበባ ሙሐዘ ጥበባት ዲያቆን ዳንኤል ክብረት፣
ቀጣዩ ጠፉ የተባሉት ሊቅ ልጅ በእርሱ ፈቃድ እንደስራቸው እና
የመጨረሻው ከሰሜን አሜሪካ መልአከ ኤዶም ቀሲስ ኤፍሬም ሸቴ ናቸው።
በድንገት ታፍነው ስለተሰወሩት ሊቅ አወያይተናቸዋል።
የንጉሥ የአክሊሉ ዝግጅትም በተመደበለት ሰዓት ይቀርባል።
ጤና ይስጥልን የተከበራችሁ አድማጮች፣ እንደምን አምሽታችኋል።
እሁድ ሰኔ 10 2010 ዓ.ም ነው ዛሬ።
ከራዲዮ መጽሔት ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን።
ንጉሡ ታምሬ ዝግጅቱን ያቀናብርልናል።
የሰዓቱን የዓለም ዜና እናስቀድማለን። መልካም ምሽት።
እንደምን አመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳነች ፍሳዬ ነኝ። ቦርኖ በተባለችው በሰሜን ምስራቅ ናይጄሪያ በምትገኝ ክፍለ ግዛት አጥፍቶ ጠፊዎች ቢያንስ 31 ሰዎች መግደላቸውን የሀገሪቱ ባለሥልጣኖች ገልጸዋል። ፍንዳታው ዛሬ የደረሰው ዳምቧ በተባለች ከተማ መሆኑ ታውቋል። እስካሁን ባለው ጊዜ ኃላፊነት የወሰደ የለም። ነገር ግን ጥቃቱ ቦኮ ሐራም የተባለው ጽንፈኛ ቡድን ተግባር እንደሚመስል ተገልጿል። ቦኮ ሐራም ከ9 ዓመታት በፊት በሰሜን ናይጄሪያ አመጽ ከጀመረበት ጊዜ አንስቶ ለ20,000 ህይወት መጥፋት ተጠያቂ ነው ተብሏል። ጽንፈኛው ቡድን ሙስሊሞች በሚበዙበት ሰሜን ናይጄሪያ ጥብቅ እስላማዊ መንግስት ለመመስረት ነው አመጽ የሚያካሂደው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኮሪያ ልሳነ ምድርን ከኒውክሌር ነጻ ለማድረግ ዓላማ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ስላደረጉት ስምምነት ዛሬ በአዲስ መልክ ተከላክለዋል። ስምምነቱ ሰሜን ኮሪያ የኒውክሌር መሳሪያ ሙከራ ማካሄዱንና ሮኬቶችን በየቦታው ማብረሩን እንድታቆም አድርጓል በማለት ተከራክረዋል። ፕሬዚደንት ትራምፕና የሰሜን ኮሪያው መሪ ሲንጋፖር ባካሄዱት የአጭር ጊዜ ንግግር የፈረሙት ውል ሰሜን ኮሪያ ኒውክሌር መሳሪያ መስራቱን የምታቆም መሆኗን ለማረጋገጥ የሚያስችል ተጨባጭ ነገር የለውም በሚለው ነቀፌታ ምክንያት ትራምፕ ተበሳጭተዋል። ሁለቱም መሪዎች የፈረሙት ውል ኪም የኮሪያን ልሳነ ምድር ከኒውክሌር መሳሪያ ነጻ የማድረግን ተግባር ፍጻሜ ለማድረስ ያላቸውን ጽኑና የማያወላዳ ቁርጠኛነታቸውን በአዲስ መልክ አረጋግጠዋል ይላል። ይሁንና ከኒውክሌር ነጻ የሚደረግበት ጊዜ መቼ እንደሆነ አይገልጽም። የሰሜን ኮሪያ የኒውክሌር ጣቢያዎች በነጻ ክፍል ስለሚፈተሽበት ሁኔታም አይገልጽም። አኳሪስ የተባለው ከሊቢያ የተነሱ ፍልሰተኞችን ሕይወት ለማትረፍ የሚንቀሳቀሰው የድንበር አልባ ሐኪሞች መርከብ ዛሬ ስፓኝ ገብቷል። ባለፈው ሳምንት ኢጣሊያና ማልታ አላስገባ ብለውት እንደነበር የሚታወስ ነው። ሁለቱ የኢጣሊያ ጀልባዎችም ከመርከቡ ጋር ሲንቀሳቀሱ ነበር። ዳቲሎ የተባለው ተጨማሪ የአኳሪስ ፍልሰተኞችን የጫነው ጀልባ ዛሬ ማለዳ ስፓኝ ገብቷል። አርኒዮል የተባለው ጀልባ ደግሞ ዛሬ ይገባል ተብሎ ይጠበቃል። ፍልሰተኞቹ የተዳከሙ መሆናቸውን የገለጹት የድንበር አልባ ሐኪሞች ቫለንሲያ ሲገቡ በተለያዩ ቋንቋዎች በተጻፉ እንኳን ደህና ገባችሁ በሚሉ መልእክቶች መልካም አቀባበል ተደርጎላቸዋል። የቫለንሲያ ባለሥልጣኖች በገለጹት መሰረት ፍልሰተኞቹ 450 ጎልማሳ ወንዶችና 80 ሴቶች ይገኙባቸዋል። ከሴቶቹ ሰባቱ ነፍሰ ጡር ናቸው። ከ13 ዓመት ዕድሜ በታች የሆኑ 11 ልጆችም አሉባቸው። አብዛኞቹ ፍልሰተኞች አፍሪካውያን ሲሆኑ ከአፍጋኒስታን፣ ከባንግላዴሽ እና ከፓኪስታን የተሰደዱትንም እንደሚያካትቱ በአጠቃላይ ከ26 ሀገሮች የወጡ መሆናቸውን ድንበር አልባ ሐኪሞች ጠቁመዋል። በምስራቅ አፍጋኒስታን በተፈጸመ የአጥፍቶ ጠፊ ጥቃት ቢያንስ 19 ሰዎች ሕይወታቸውን አጥተዋል። ከ50 በላይ የሚሆኑት ደግሞ ቆስለዋል። ከአንድ ቀን በፊትም በዛኑ ቦታ ላይ ጥቃት ተካሂዷል። ጥቃቱ ኢላማ ያደረገው በአልፍጥር ወቅት ጊዜያዊ የተኩስ ማቆም ስምምነትን ያከብሩ የነበሩ የመንግስት ወታደሮችንና የታሊባን አማጽያንን ነው። የዛሬው ጥቃት የተፈጸመው በናንጋሃር ክፍለ ሀገር መዲና ማዕከላዊ ጀላላባድ ሲሆን የመንግስት መስሪያ ቤቶች ይገኙበታል። የመንግስት ወታደሮችና የታሊባን አማጽያን አንድ ላይ ሆነው ኢድ አልፈጥርን ያከብሩ እንደነበር ተገልጿል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ ወገን የለም። የጤና ጥበቃ ባለስልጣኖችና የመድን ሰራተኞች የሙታኑ ቁጥር ሊጨምር ይችላል ብለዋል። የግሪስና የማሰዶኒያ የውጭ ጉዳይ ሚኒስትሮች ማሰዶኒያ በሚለው መጠሪያ ላይ ታሪካዊ የቅድሚያ ስምምነት ፈርመዋል። የግሪስ የውጭ ጉዳይ ሚኒስትር ኒኮላስ ካትሲያስ እና የማሰዶኒያዎቻቸው ኒኮላ ዲሚትሮቭ ሁለቱንም ሀገሮች በሚያዋስነው ድንበር በምትገኘው የፕሬፕሳ ሐይቅ ወረዳ ላይ ነው ዛሬ ስምምነቱን የፈረሙት። የግሪስ ጠቅላይ ሚኒስትር አሌክሲ ሲፕራስ እና የማሰዶኒያዎቻቸው ዞራን ዛይፍ በፊርማው ስነ ስርዓት ተገኝተዋል። ዛሬ በተፈረመው ስምምነት መሰረት የትንሿ የባልካን ሀገር መጠሪያ ከማሰዶኒያ ወደ ሰሜን ማሰዶኒያ ሪፑብሊክ ይለወጣል። ማሰዶኒያ ስሙን ለመለወጥ የተስማማችው የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅትና የአውሮፓ ህብረት አባል እንዳትሆን ግሪስ ታደርገው የነበረውን ጥረት ለማቆም ከወሰነች በኋላ ነው። የሁለቱም ሀገሮች ምክር ቤቶች ስምምነቱን ማጽደቅ ይኖርባቸዋል። ሂደቱ ወራት ሊፈጅ እንደሚችል ተገልጿል። የቀድሞ ዩጎዝላቪያ ሪፑብሊክና ታሪካዊ ሰሜን ግሪስ መሰዶኒያ እንደ አውሮፓ አቆጣጠር በ1991 ዓ.ም ሉዓላዊ ሀገር ከሆነችበት ጊዜ አንስቶ ሲነታረኩ ቆይተዋል። አድማጮች፣ የምሽት ዜናችን እዚህ ላይ አበቃ።
ይህ የራዲዮ መጽሔት ዝግጅት ነው።
እሁድ ሰኔ 10 2010 ዓ.ም
በራዲዮ መጽሔት የጊዜ ሰሌዳ መሰረት አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ አዳምን ፍለጋ። ለምን ታማኛለህ ያልከኝ ክፉናት አጥንቴም ካጥንትህ ስጋዬም ስጋህናት። መስክርልኝ እንጂ እውነቱን ከሰው ፊት እኔን ወስዶ ካንተ ነፍሴን ሲያበጃጃት ስጋና አጥንት እንጂ ገንዘብ አልዶለባት።
የሰው ፍቅር ትተህ ገንዘብ ብቻ ስትል ሌሎች በልጠውብህ ዝምድናዬ ሲቀል ትርጉመ ቢስ ካልከው መሆኔን ካንተ ጋር ይብቃኝ እኔም ልሂድ አዳሜን ፍለጋ።
ገጣሚዋ አስቴር አበበ ካትላንካ።
በአድማጮች ስም አመስግነናል። ይልመድቦ ገጣሚ አስቴር።
Chatna, ayo ha, sendro ya chatna,
ፈልጌ አስፈልጌ የምሽቱን ቀዳሚ ዜማ ነው አድማጮች ሰማነው።
ዳግማዩን አለቃ ተክሌ መልሱልን በሚትለው
ሙሐዘ ጥበባት ዲያቆን ዳንኤል ክብረት ባቀረባት ጽሑፍ መንሻነት
ወደ መጀመሪያው ውይይት እናልፋለን።
ዳግማዩ አለቃ ተክሌ አልካዲሱ
አዋሉላ እንደ አለቃ ገብረሃና ልጅ እንደ አለቃ ተክሌ ታዋቂ የሆኑትን ሊቅ ለመግለጥ ነው።
መሆኑን ዳግማዊ አለቃ ተክሌ ማናቸው?
መምር እንደ ስራቸው አግማሴ ይባላሉ።
እሺ።
አለቃ ተክሌ አባታቸው አለቃ ገብረሃና ያወጡትን ዝማሜ የበለጠ አስፍተውና ሳምረው ያቆዩ ሲሆኑ እኔ መምር እንደ ስራቸው ደግሞ ለየት ያለ ቅላጼና ዘይቤ ውበትም የዚህማ ውበት ካፍንጫው ነው ካይኑ እንዳትለኝ እንጂ ያን ውበት ሁሉ ጨምረውበት የራሳቸው ምልክትም አክለውበት አራቀውታል ነው የሚባለው። በዚህ ምክንያት ዳግማዊ ተክሌ የሚል ስያሜ ተሰጣቸው። ካለቃ ተክሌ በኋላም ዝማሜውን እንደ መርጌታ እንደ ስራቸው የሚያሳምረው የሚያዜመው የሚዘመው አልተገኘም ነው የሚባለው።
ውበቱም ይታይ መሰለኝ አዲሱ ካገላለጽ እና ማን ወስዷቸው ነው?
ሙሐዘ ጥበባት ዲያቆን ዳንኤል እንግዲህ ራሱ ይናገር።
ከተወሰኑ አመታት በፊት አንድ መጽሐፍ እዛ ጎንደር ሳስመርቅ የጎንደር አገረ ስብከት ጳጳስ ብፁዕ አቡነ ኤልሳ መርጌታ እንደ ስራቸው የሚባሉ ሊቅ ነበሩ ወደፊት እንደው ይሄ አቋቋሙ ሊጠፋ ይችላል ብለው ብዙ ካሴት አስቀድሰው ነበር ግን ምን ዋጋ አለውን ሳቸው የሉም ብለው ተናገሩ። በዛ ድርጅት የተናገሩላችሁ ሊቅ ማን ናቸው ብዬ የተወሰኑ ሰዎች ስጠይቅ አው ድሮ ነበሩ አሁን እንኳን የሉም በህይወት የሉም የሚል ድምዳሜ ላይ ነው ብዙዎቹ የደረሱት። በኋላ ግን በህይወት መኖራቸውን አንዳንድ ሰዎች መናገር ጀመሩ። አይተናቸዋል ሳቸው ታሰሩበት ጋር ነበርን ወይም ከሳቸው ጋራ ግንኙነት ያላቸውን ሰዎች አግኝተናል የሚሉ መረጃዎች ሲሰማ እንግዲህ እንቅስቃሴዎች ተጀመሩ። ትልቁ ችግሩ በህግ ተፈርዶባቸው የተያዙና የታሰሩ ሰዎች ስላልሆኑ ሁለት ችግር ይገጥማቸዋል። አንደኛ የታሰሩበት ቦታ አለመታወቅ። የት ነው የታሰሩት? ማን ነው ሲያሰራቸው? ከአቃቤ ህግ ጀምሮ እስከ ፖሊስ ሌሎችም ቦታ የነበሩ ሰዎችን ለማጣያቅ ተሞክሯል። ተይዘው እንደተወሰዱ ነው እንጂ የሚያውቁት ማን ነው የያዛቸው? ተይዘው ወዴት ነው የተወሰዱት የሚለው አይታወቅም። እስካሁንም እዚህ ቦታ አሉ የሚል ጥርጣሬ ካንዳንድ ሰዎች የተገኘ ነው እንጂ በእርግጠኝነት በእጅ ለመጨበጥ አልተቻለም። ስለዚህ ነው አሁን ጉዳዩን ወደ መንግስት ወስዶ የመንግስት ድጋፍ እንዲያገኝና መንግስት ባለው መዋቅር በእነዚህ እስር ቤቶች ውስጥ ሁሉ እንዲፈለጉ ተፈልገውም ነፃ እንዲወጡ ግፊት እየተደረገ ያለ።
ከዚያ አዲሱ
ከዚያ በቅርቡ የተቋቋመው በሰሜን አሜሪካ የኢትዮጵያ ኦርቶዶክስ ቤተክርስቲያን ማህበረ ካህናትም ገባበት የህዝብ ግንኙነት ክፍሉ መላከ ኤዶም ቀሲስ ኤፍሬም ሸቴ ነግረውኛል።
ለ24 አመታት በታሰሩት ሊቅ ጉዳይ መጀመሪያ መረጃውን ያገኘነው ወንድማችን ዲያቆን ዳንኤል ክብረት ከጻፈውና ጋዜጠኛ ጌታቸው ሽፈራው ስለሳቸው ዝርዝር ጉዳዮች ካወጡ በኋላ በሁለቱ መነሻነት ነው ስለ ጉዳዩ ያወቅነው። ከዛም ቤተሰቦቻቸውን ለማግኘት ሞከርን አገኘን። በዛ መነሻነት እንደ ኢትዮጵያዊም እንደ አንድ የቤተክርስቲያን አገልጋይም ጉዳዩ ይመለከተናል ብለን በማሰብ ስለሳቸው መከታተል ጀመርን። ስለሳቸው መጀመሪያ ይሰማ የነበረበት ጊዜ እስር ቤት ከገቡ በኋላ ባገኙት አጋጣሚ የጻፏቸውን ደብዳቤዎች፣ ስለ ራሳቸው እስር ሁኔታ የገለጹበትን በእጃቸው የተጻፈ ቶርች የተደረጉበትን ጭምር ሳይቀር የታመሙበትን፣ ስለ ቤተሰባቸው ያላቸውን ጭንቀት፣ ቤተሰባቸው በተለይ ባለቤታቸው በጸሎት እንዲያስቧቸው በህይወት እንኳን ያለሽ አይመስለኝም ብለው ለምን እንደዛ እንዳሉ እሳቸው ሲወጡ የሚናገሩት ሊሆን ይችላል። በእርግጥ ግን ቤተሰባቸው ምናልባት እንደተበተነ አይነት ስሜት፣ ምናልባት የተቸገሩበት ነገር ደግሞ ቢኖር እሳቸው ያስቀመጡት ትንሽ ገንዘብ ነገር እዚህ ቦታ አለና ከዚህ ቦታ ወስደሽ እንደዚህ አድርጊ የሚል በኋላ ላይም ደግሞ እንዳመማቸው እና እንደው እባክሽ 3 ብር ካለሽ እንደው ፈልገሽ ላኪልኝ ያሉበትን እጅግ በጣም ልብ የሚነካ ደብዳቤ ይህን ነው እንግዲህ ያገኘ ነው።
ጤናቸው አሁን በምን ሁኔታ ላይ ይገኛል አሏችሁ? ቤተሰቦቹ
ከታሰሩበት ጊዜ ጀምሮ ማንም የቤተሰብ አባል አግኝቷቸው አያውቅም። ከቤተሰባቸው ጋር ላለፉት 24 ዓመታት አልተገናኘውም። ግን ስለ እሳቸው ለመጨረሻ ጊዜ የቤተሰባቸው ድምፅ የሰማው የዛሬ ዓመት አካባቢ ነው፣ በ2009 እንደሆነ ልጃቸው ነግሮናል። ሄዶ አንድ ሰው እንዳያቸው ከዛ በኋላ መልእክት ይዞ መጥቶ ግን ቤተሰባቸው ያሉበትን ቦታ ስላላወቁ ደብረ ታቦር ስለመሰሏቸው እዚያ ፈልገው እንዳጧቸው እና እንግዲህ እስከ 2010 ድረስ ያ መልእክት እንኳን ለቤተሰባቸው አልደረሰም ነበር። ግን ቢያንስ ባለፈው አንድ አመት ውስጥ ያያቸው ሰው በትክክል አለ ማለት ነው። አላረጋግጥንም እንጂ በቅርቡም በዚህ በወራት እድሜ ውስጥ እንደዚሁ በስራ ጉዳይ ወደዛ ቦታ ይሄዱ ሰዎች እንዳዩዋቸው ያዩዋቸው ሰዎች አላወቋቸውም እሳቸው ናቸው እነዚህን ሰዎች ያወቋቸው እና እገሌ ነኝ እንዳሏቸው ይሄ መረጃ አለ።
አሉላ የሚገርም ታሪክ ነው ግን ማን ለምን አሰራቸው እነዚህን ሰው?
እነት ነው አዲሱ ለመሆኑ ዛሬ የት ነው ያሉት?
ምን ጥፋት ቢፈጽሙ ነው አንድን ካህን 24 አመት ሙሉ ድራሹን አጥፍቶ ማሰር ወይም መደበቅ?
ከቤተሰብ ምንም አላገኘህም አዲሱ?
የጤና ባለሙያ የሆነውን ነርስ ነኝ ብሎኛል። ስድስተኛ ወንድ ልጅ በርሱ ፈቃድ እንደሰራቸውን አግኝቼ አነጋግሬዋለሁ።
ያሉበትን ቦታ የጤንነታቸውን ሁኔታስ ተናገረ? ምን አለ?
ከራሱ ምስማ
መልካም
አባታችን ከ1986 ዓመተ ምህረት ጀምሮ ተገናኝተናል አውቀን በወቅቱ 4 አመት ጻለኝ እና ለትምሽ ትንሽ ነው እንጂ ብዙም አላውቀውም አሁን ዝም ብሎ የሚታይ ነገር አለ አልፎ እንደሚሄድ አይነት ነገር ትንሽ ሰው ይታየኛል እንጂ እሱን አላውቀውም። ታሪኩን ግን በደንብ እናቴን ጠይቄ ትልቅ እህቴን ጠይቄ በወቅቱ የነበሩ ጓደኞችን ጠይቄ አንዳንድ መረጃዎችን ማገናብቼ ማወቅ ችያለሁና ባጠናሁት መሰረት ግን ለመናገር አይከብደኝም።
ምንድነው እሱ መነሻው? ማን ወሰዳቸው? የት ሄዱ? ለምን ታሰሩ? ባንተ የተገነዘብከው የተረዳኸው ምንድነው?
እንግዲህ ከታሰረ በኋላ ታስሮ የላከው ደብዳቤ ከኛ ከጃችን ይገኛል። አጠቃላይ ለምን እንደታሰረ እንዴት እንደታሰረ ዘርዘር አድርጎ እዛ እስር ቤቱ ነው የላከው ደብዳቤ ይገልጻል። እሱም እንደሚለው 1986 ዓ.ም ተምረት 11:35 አካባቢ ከስራው ቆይቶ ሲመለስ
የት ነበር የሚሰሩት? ወላጅ አባት ፈቃዱ
የኪራይ ቤቶች አስተዳደር አሁን የቤቶች ልማት አስተዳደር ተብሎ አንስተን በኪቢያድ የሚባለው
እሺ
የዛ የአስተዳደር ክፍል ኃላፊ ነበር። ማንነታቸው ባልታወቁ 5 ሰዎች ታስኖ እንደተወሰደና አሁን ጎንደር በተለምዶ ራስ ግንብ ቤተ መንግስት በሚባለው አንደርግራውንድ ውስጥ ከመሬት በታች በሆነ ክፍል ውስጥ እንደሚገኝ በወቅቱም እንደተደበደበ እንደቆሰለ ሰውነቱ ይሄን ደብዳቤ ከታሰረ ከአንድ ወር በኋላ ነው ጽፎ ለኛ የደረሰን። እዛው ደብዳቤው ላይ ግን ተንተና አድርጎ ለምን እንደተያዘ ምክንያቶችን ጠቅሷል፣ የሆነውን ሁሉ ጠቅሷል። ከዛም ያው እንደተያዘ ደብዳቤውም ላይ ዝርዝር አድርጎ አስቀምጣል። አንደኛ የመአድ አባልነት ነው፣ ሁለተኛ አንድ የደርግ ጀነራል ነበር መሰለኝ ኃይሌ መለሰ የሚባል እሱን ቆስሎ አሳክመሃል የሚለው በእነዚህ ምክንያቶች አስረውኛል፣ ደብድበውኛል። ቁስሌ የተወሰነ የማገገም ስሜት አለ ግን በእነዚህ ምክንያቶች ነው የታሰርኩ ብሎ ለቤተሰብ መልእክት አስተላልፏል። በወቅቱ እናቴ አራስ ነበረች። አሁን እኛ ምንድነው የመአድና የደርግን ባለስልጣን አሳክመሃል የሚል ነው የሚያስከስስም የሚያስቀጣም የሚያሳስርም ከሆነ በወቅቱ ያሉት ኃላፊዎች ነበሩ እነሱ ተጠይቆ ያለበት ችግር ታይቶ ይጠየቅ ከሆነ በፍርድ ቤት ይጠየቅ፣ ይታሰር ከሆነ ይታሰር፣ እኛ ቤተሰቦቹ ግን ማወቅ አለብን ብለው እናቴም ትልቅ እህቴም በተደጋጋሚ ብዙ ጊዜ ጥረት አድርገው ነበር። በቃ አሁን ሁኔታዎቹ እየተጣሩ ነው፣ በቅርቡ ይፈታል፣ ምንም የተገኘበት ነገር የለም እየተባለ ከዛ በኋላ የአዲስ ዓመት ይፈታል፣ የመስቀል ይፈታል እያሉ ብዙ ጊዜ ያለፈ ደብዛውን በዛው ጠፍቶ ቀረ።
እናንተም እንቅስቃሴ ተዋችሁ? ከዛ በኋላ
ቅድም እንደነገርኩ እናቴ ከራስ ቤት ነው የወጣችሁና ብዙም ጠንከር አላለችም። ያም ሆኖ ግን ትልቅ እህቴን ቤት ልጆችን እኛን እየተንከባከበችን እናቴ የጎንደር ከተማ ላይ የነበሩት የአስተዳደር የፖለቲካ ዘርፍ ኃላፊንም ተደጋጋሚ እየሄደች ተጠይቅ ነበር። ያን ያህል ግን ለእሷ ምንም መልስ አልሰጧትም፣ ትክክልም ሊያስተናግዷት አልቻሉም። በየደረጃው ከከተማው ጀምሮ ከክልል እስከ ጠቅላይ ሚኒስትሩ ቢሮ ድረስ ጥያቄዎችን በየደረጃው አቅርባለች። ምላሽም አልተሰጣትም፣ በትክክልም አላስተናግዷትም፣ ሞተም አላሏትም፣ አለም አላሏትም በሕይወት። በእነዚህ ሁኔታዎች ላይ ምንድነው አንዳንዶቹ እዛው በወቅቱ የነበሩ ሰዎች እንደው ልጆችሽ ለምን ዝም ብለሽ አታሳድግ፣ እንደውም አንቺ በአንቺ ላይ ሌላ ችግር ይፈጠርና ብለው እንደ ማስፈራራት አይነት ሲያደርጓት፣ እነዚህ ቤት ውስጥ ያሉት 9 ልጆች ተበትነው ሜዳ ላይ ከሚቀሩ ልጆችን ባሳድግ ይሻላል ብላ እሷን ነገሩን መጣፍተዋለሽ ማለት ነው። ከዛ በኋላ ግን ያው በጉዳዩ ላይ ምንም የተሄደበት ነገር የለም። ግን በወቅቱ የነበሩ አንደኛ የቅርብ ዘመድ ነበር እሱ ብዙ ቦታዎች ላይ ጥረት አድርጓል። ግን ያው በወቅቱ ምንም ሊያገኝም አልቻለም፣ ሊያስቀርቡትም አይደለም፣ ገፍቶም ሊያናግሩት ፈቃደኞች አልሆኑ አሉ። እዚሁ ከተማ ውስጥ አሉ፣ እዚሁ ጎንደር ከተማ አሉ። በወቅቱ እናቴ መሬት ወድቃ እንድትለምናቸው ጭራሽ ሊያናግሯት አይደለም ከቢሮው እንድትወጣ ነው ያደረጓት በጠባቂዎች አማካኝነት። አሁንም ድረስ አሉ ባለስልጣናት ናቸው እዚህ ከተማው ላይ። አንደኛው ግን እዚህ ደማህላክ ከተማ አካባቢ ነው የሚገኙት። ይህንንም ጥያቄ በደንብ አልቅሳ ደማንድታ ነው የጠየቀች። ግን ያው ምላሽ አልሰጧትም። እንደውም አስጠንቀቁ ሁሉ ጀመሩ። ተጠንቀቂ አንቺ ወደ ማለት ሲገቡ ሁለት ሰው ከአንድ ቤት ከሚታጣ አንዱ ይሄድ ብላ ልጆቹን ማሳደግ ምርጫ አደረገች።
ወደ ጠቅላይ ሚኒስትሩ ቢሮ ድረስ ደርሰናል ብለኛል እና ከዛስ የተገኘው መልስ ምን ሆነ?
ምንም መልስ የለም።
ግን አሁን ከኔ ጋር እያወራን እስካሁን ዋሳ ድረስ የት እንዳሉ አታቁም? በህይወት ይኖሩ አይኖሩ?
አሁን እንግዲህ በህይወት መኖራቸው እኛ እናውቃለን። የምናውቅባቸውም ሁለት ሶስት ነገሮች አሉ። የመጀመሪያው ነገር ቀደም ተነገርኩህ ይሄ ደብዳቤ አባቴ እስር ቤት ውስጥ ሆኖ የላከው ደብዳቤ አሁን በህይወት የለችም የቆየ ምትባል ሴት ነበረች። በገና ደግሞ እስር ቤት ጠባቂ ነበርና ሁለቱ እርስ በርስ ስለሚግባቡ ደብዳቤውንም አባቴ የላከው በዛ እስር ቤት ጠባቂ አማካኝነት ነው። እሱ ዛሬ በህይወት የለም። በእሱ አማካኝነት ደብዳቤው ይደርሰን ነበር ለእናቴ። እና ያቺ ጠንካራ ሴት ነበረች። ከነሱ ጋር ቀስ እያለች እየጠረበች መረጃዎችን ለእናቴ ትነግራት ትሰጣት ነበርና ያ መረጃ በህይወት ይኑር አይኑር እንድታጣራላት እናቴ በላከቻት መሰረት ለማረጋገጥ ይችላልች። በወቅቱም አሁን ልገልጽልህ ከማልች ቦታ እንደተዛወረ እስር ቤቱ ከጎንደር ወደዛ ቦታ እንደተዛወረ ለእናቴ በትክክል እሷ አስረድታታለች። ከዛ በኋላ ይቺ ሴት ተደጋጋሚ ቦታውን ከነገረቻትም በኋላ በተደጋጋሚ ቤት ድረስ እየመጡ ቦታውን ሳይሳሳቱ ማለት ነው እኔ በተደጋጋሚ የሚመጡ ሰዎች ቦታውን ሳይሳሳቱ እዛ ቦታ እኮ አለ እያሉ እንዲሁ ለእናቴ ይነግሯት ነበር። ወደዛ ማረጋገጫ ነው።
ወደዛ ሜዳ አልሞከራችሁም?
አዎ ልመጣበት ነው ወደዛ።
እሺ።
ሶስተኛው በጣም አሁን ገፍቶ የመጣው አሁን አባቴ አለበት የተባለው ቦታ በአካል ያዩት ሰዎች መጥተው ለቤተሰብ እሱም በህይወት እንዳለ መልእክት እንዲነግርለት መጥቶ ያም ከአባቴ ጋር የተገናኘው አካል ከኛ ከቤተሰብ ጋር ተገናኝቷል። በህይወትም እንዳለ አረጋግጧል። በህይወትም አለ ብሎ እሱ መልእክት ልኳል። እና ለቅድም ከአንደኛ እስከ ሶስተኛ የገለጽኳቸው ነገሮች በሙሉ ቦታው ላይ ተመሳሳይ የሆነ ነገር ነው ያላቸው። እና በዚህ ምክንያት አልሞተም የሚል ድምዳሜ ውስጥ ገብተናል። እንዳልሞተም አረጋግጠናል።
ስሙን ልገልጽልህ የማልችለው ቦታ እንዳለ እናውቃለን ብለኛል። እና እዛ ለመሄድ ቤተሰቡ አልሞክረም?
አሁን ምንድን ነው እኛም አሁን ይህን ጥያቄ በጣም ጎልቶ እንዲወጣ ያደረግንበት ትልቁ ምክንያት የታሰረው ያለ ፍርድ ነው ለ24 ዓመት። እኛም አሁን ስናየው በከፍተኛ ወንጀል ሲጠረጠሩ የነበሩ የደርግ ባለስልጣናት የነበሩ በተለያየ መንገድ በመንግስት ስያሜ የሰጧቸው ትልልቅ ወንጀለኞች ተብለው የተፈረዱትን በሙሉ አሁን ባለው ሁኔታ መንግስት እየፈታ መሆኑን አይተናል። ከዚህ አንጻር የአባቴ ወንጀል እዚህ ግባ የሚባል አይደለም። ሲሆን ቀርቦ እንኳን ማስረዳት እንኳን እድል ይሰጠው እንደው ከሳሾቹን ሁሉ አሳሪዎቹን ሁሉ ሊያሳፍን ይችል ህዝቡን የሚያሳዝን መንግስትን የሚያሳዝን ጉዳይ ነው። እና አሁን ባለው ሁኔታ ነገሩ ቢነሳ አባቴም ፍትህ ያገኛል፣ ከእስሩም ነጻ ይወጣል የሚል ትልቅም እምነት አግኝተናል። እናታችንም ካላት መከራ የከተማ አስተዳደሩ አንጻር ወደ እነዚህ ወደ ፖለቲካውም ወደ ተለያዩ መንገድ እንዲገፍተን እንዲገባ እሷ ፍላጎት የለ በቃ እንዲበቃ በቃ ቤተሰባቸው እግዚአብሔር ያመጣውን እሱ ራሱ ይመልሰው በሚል ብዙ ጉዳዩ ላይ እኛ ትኩረት እንድንሰጥ አታደርገን ነበርና በኋላ ግን እኛ እንግዲህ ከ24 ዓመት በኋላ ጉዳዩን ጠያቂዎች ነን ተነስተን ባለቤቱ ነናል። እና ጉዳዩ የተነሳበት ትልቁ ምክንያት በተለይ አሁን አዲስ ጠቅላይ ሚኒስትር የጀመሯቸው ነገሮች እንደ ምክንያት ይቆጠሩ እንጂ መረጃዎች ግን ትናንት ነበሩ፣ ዛሬ ላይ የመጣው መረጃ ግን ይበልጥ ጎልቶ የወጣና በትክክል መኖሩ የሚያረጋግጥ ነው። እኒህ መረጃዎችም እሱን በቀላል ለመፍታት ምቹ ናቸው በሚል ነው አሁን ጉዳዮችን በጣም ደስተን የሄድንባቸው።
እንግዲህ እንደነገርከኝ እሳቸው ነበሩ የቤተሰቡ ምሰሶ ማለት ያው በገቢ ረገድ። አሁን ቤተሰቡ እንዴት ይኖራል? አንተም 27 ዓመቴ ነው ብለኸኛል። ምናልባት ስራ ላይ ተሆናቶን አላውቅም። ማን ነው ቤተሰቡን የሚደጉመው የሚደግፈው?
እናቴ በተለይኛን ለማሳደግ ከእህቴ ጋር ሆነው ያሳለፉት መከራ ቃላት አይችሉትም። ቤተሰቡ ላይ 9 ሰው አለ። እናቴ ምንም የሚላትም በኋላም በተለይ እንደው ወደፊትም እግዚአብሔር ብሎ የሚገናኝበት ነገር ይኖራል በሰፊ የጎንደር ህዝብ የጎንደር ህዝብ አባሪ ከተሰረ ጀምሮ በተለይ ግዜ የመጡ እየጠየቁ ከተማው ውስጥ ድር እየተሰበሰበ ለቤተሰብ ድር ትጋፍ ይደረግ ነበር። በቃ የቀን ስራ እናቴ የቀን ስራ ውስጥ ገብታ ራሷን መስዋዕት አድርጋ ይቅርታ ራሷን መስዋዕት አድርጋ እኛ ለማጠብቅ ያደረገችው ጥረት በጣም ከባድ ነበር። በኋላ ምንስቴ ያው ወደ አረብ ሀገር ለመሰደድ ተገደደች። በጣም ብዙ መከራ አይታ በኋላም ደግሞ በእነዚያ ጊዜያት በሐረሳማት ጊዜያት ውስጥ እኛ ወደ አሁን እንሰራተኛ ለኛ ለወንድሞችም ስራ ውስጥ ያዙ። አሁን ይሄን ያህል የጎላ ችግር አይኖርም፣ ግን ብሮክት የነበረው ነገር ቤተሰቡ ላይ ምንም አይነት ነገር አልነበረም።
እናንተ ግን በአሁን ሰዓት የሳቸው መብት እንዲጠበቅና ፍትህ እንድታገኙ ግን እንቅስቀሳችሁ አሁን ቆሟል ወይስ እንደቀጠለ ነው?
እንግዲህ አልቆመም። አሁን ባልከው መንገድ እኛ ለዚህ ለክልሉ እዚህ በአዲን ጽፈት ቤትም ቀጥሮናል። ሁለተኛ ዋና ባለቤቱ እቹ ቅዱስ ቤተክርስቲያናትና ለሀገረ ስብከታችን አቡነ ኤልሳ ጉዳዩን አስረድተን ብፁዕ አባታችንም ደብዳቤ ለጠቅላይ ሚኒስትሩና ለብፁዕ ቅዱስ አቡነ ማቲያስ ጽፈዋል። ብፁዕ አቡነ እንድሪያስ የደቡብ ጎንደር እሳቸውም በተመሳሳይ መንግስት ለኒህ ሊቅ ፍትህ እንዲሰጥ ደብዳቤ ጽፈዋል። ጉዳዩንም ያው ብዙ አዲስ አበባ የተወከሉ አሉ፣ በዚህ ጉዳይ ላይ የሚንቀሳቀሱ ገብተው ለማስረዳት ሞክረዋል። ክቡር ጠቅላይ ሚኒስትሩንም ለማግኘት ቅዱስ አባታችንም ቀጠሮ ይዘዋል ማለት ነው። በእነዚህ ሁኔታዎች ላይ ነው ያሉት። ከዚህ ውጭ ግን የሚንቀሳቀሱ ግን በርካታ ወንድሞች አሉ። በተለይ ጋዜጠኛ ጌታቸው ሽፈራው፣ ዲያቆን ዳንኤል ክብረት መዋዘ ጥበባት፣ እነ መምህር ዘመድኩን፣ ሰሜን አሜሪካ የሚገኝ የካህናት ህብረት፣ እነ ቀሲስ ፍሬም ሸቴ፣ በአጠቃላይ በአሜሪካ በተለያየ ሀገር ያሉ ሰዎች ጉዳዩም ጉዳያቸው አድርገው እንቅልፍ እየተኙ አይደለም። ፍትህ መገኘት አለበት። የእሱ ፍትህ መገኘት ለቤተክርስቲያኒቱ ትልቅ ነጻነት ነው። አሁን እንደ ስራቸው ብቻ የሚያውቃቸው የቤተክርስቲያኒቱ ሞች አሉ። የእሱ መገኘት በተለይ ለአብነት ትምህርት ለቤተክርስቲያኒቱ የዜማ አገልግሎት ትልቅ አስተዋጽኦ ስለሚኖረው እንደ ስራቸው አንድ ግለሰብ ብቻ አይደለም፣ ለቤተክርስቲያኒቱ በጣም በጣም አስፈላጊ በመሆኑ እንደ ስራቸው መገኘት በጣም ዘርፈ ብዙ ጠቀሜታ አለው እና በዚህ ጉዳይ ላይ በጣም በርካታ ሰዎች ባለቤቱ ነው እየሰሩበት ያለ ነው። እንግዲህ አሁን እየሰማ ነው እንደምንገኘው አንዳንድ መረጃዎች የመንግስትም አካላት ጉዳዩንም እንደሰሙትና እንዳዘኑም እየነገሩን ነው። ጉዳዩንም እንደሚገፉበት ነው። እንግዲህ እስካሁን አልተገናኘንም። በቃላይ ግን ያለው ነገር የሁሉም ጉዳይ ሆኗል ለማለት ያክል።
ዛሬ መንቀሳቀስ የጀመሩት ሁሉ ሊቁ በተያዙበት ጊዜ የነበሩና የሚያውቁ ይመስለኛል። ለምን ዛሬ መንቀሳቀስ ጀመሩ? መልሱ ቅድም ተሰጥቷል። መዋዘ ጥበባት ዲያቆን ዳንኤል ክብረት ለስራ ጎንደር ሄደ። ሊቀ ጳጳሱ ስለ ሊቁ መጥፋት አነሱ። እርሱም ዳግማዊውን አለቃ ተክሌን መልሱልን ብሎ ጻፈ። ይሄው ነው
እና እዚህ ያሉትም ሆኑ በኢትዮጵያ ውስጥ የሚንቀሳቀሱት ምን እያደረጉ ናቸው?
የሰሜን አሜሪካው የካህናት ማህበር ያወጣው ያቋም መግለጫ አለ። ባጭሩ ሊቁ ፍትህ አግኝተው ያለምንም ቅድመ ሁኔታ እንዲፈቱ፣ ያላግባብ ያፈኗቸው ጥፋተኞችም ለፍርድ እንዲቀርቡ፣ ቤተሰቡም ሆነ ቤተክርስቲያን ይቅርታ ተጠይቀው ተገቢ የሆነ ካሳ እንዲሰጥ ነው ያቋም መግለጫቸው የሚጠይቀው።
ከሊቁ ታሪክ ወደ ንጉሴ አክሊሉ ዘአፈሊቅ ንቅር እንላለን።
ንጉሴ አክሊሉ ዘአፈሊቅ ባለፈው የጀመረውን የስፖርት ታሪክ ለመቀጠል ሌሎች እንግዶችንም ይዞ ቀረ።
ፍቅሯ ቀለለ ስል እሷን አበዘብኝ ልታንገላታይ ነው ወይዳይ ሽማልልን ቢንደፈደችን ስለበገላይ ወይዳይ አበሳይ ወይዳይ አበሳይ ለሲል ስፋና ተደፍኝ ልታንገላታይ ነው
አዲስ አበባው መስኮት ተከፍቷል። ሰላም ንጉሴ።
ሰላም ሰላም ንጉሴ።
መስኮት የተከፍቶ ሳገኘው ድንገት ዘው አልኩ አይደል? ያንድ ወርቃማ ዘመን ሁለት ወርቃማ ትዝታዎች። አንዱን በጣፋጭ ድላድራጊነት፣ ሌላውን በአሳዛኝ ተሸናፊነት። ልክ የዛሬ 50 አመት የስድስተኛው አፍሪካ ዋንጫ እግር ኳስ ታሪክ በኔው መስኮት ሲወሳ ፍሳውል ዳማኑኤል በወቅቱ ለኢትዮጵያ ብሔራዊ ቡድን በዘጠኝ ቁጥር ቦታ ተሰልፎ የተጫወተ ነው። ያን ዘመን ያን ጊዜ ከኔ ጋር ሆነን አስታውሰናል።
በጣም አመሰግናለሁ ንጉሴ አክሊሉ። ስድስተኛ አፍሪካ ዋንጫ በህይወቴ ካረኳቸው የብሔራዊም ባገርም ውስጥ ከነበሩ የእግር ኳስ ጨዋታዎች በሙሉ ትልቅ ትውስታ፣ ትልቅ ትዝታ የተወብኝ ጊዜ ነው። ስድስተኛ አፍሪካ ዋንጫ በ1960 ዓመተ ምህረት በጥር ወር አዲስ አበባ ላይ በስምንት ቡድኖች መካከል የተካሄደ የአፍሪካ ቻምፒዮና ውድድር ነበር። በርግጥም ደግሞ የኢትዮጵያ ቡድን የዩጋንዳን ቡድን የአልጄሪያን ቡድን እንደውም አልጄሪያ ላይ አንዱን ግብ ያስገባሁት እኔ ነኝ። ኮንጎ ኪንሻሳን ሁለተኛ ሆኖ ነው የመጣ የነበረው። ጋና አንደኛ ነበረ። ጋና በቀጥታ አስመራ ላይ የራሱ ውድድር ከአይቮሪ ኮስት ጋር ነው ያደረገው። ኢትዮጵያ ከኮንጎ ጋር ነው ያደረገችው። ኮንጎ ኪንሻሳ የዛን ጊዜ ትኩስ ቡድን ነው። በውስጡም ጥሩ ተጫዋቾች አሉበት። ከማረሳቸው መካከል ከላላ አሸናፊዋን ግብ ያስገባው ሞኪሊ ሳዮ የሚባል አንድ ተጫዋች በጣም እንደ ፔሌ የሚደነቅ ጋሽነቃቸው በጣም በአድናቆት ይናገርለት የነበረ ተጫዋች እንደነበረ አራት ቁጥሩ ስሙንም አላስታውሰው የኮንጎ እነኚህ ተጫዋቾች መቼም ብስለትና የኳስ ልዩ ችሎታ ይቸባቸዋለሁ። ሆኖም ቢሆን ኢትዮጵያ ቡድን በእውነት ኳስ እውነት ድቡልቡል ናት የምልበት ምክንያት ይሄ ነው። እንዳጋጣሚ ሆነና ኮንጎ 2-3 የኢትዮጵያን ቡድን አሸነፈች።
3-2
ይሄንን ዋንጫ በእጇን ታረጋለች ብዬ አስብ ነበር።
ደጋፊውስ እንዴት ነበር?
ልነግርህ አልችልም። በእውነት ኡጋንዳንና አልጄሪያን ካሸነፍን በኋላ ጉሮሸባይ ዘፈን እየተዘፈነ እየተጨፈረ ኢትዮጵያም ወደ ድል እየሄደች ነው የሚል ተስፋ ነበር። በትክክለኛው የጨዋታ ጊዜ እኩል ለእኩል ነው የነበርነው። መንግስቱ ይመስለኛል በቴስታ ሁለተኛውን ግብ በማስቆጠር እኩል ለእኩል ያደረገን የነበረው እና በእኩል ለእኩል አርፈን ነው ከዛ በኋላ ከ12 ደቂቃ በኋላ እንደገና ኮንጎ በካላላ አማካኝነት ያው በማይረባ ጥፋት እኛ ላይ ግብ ገባ። በወዲያ በኩል ደግሞ አንድ በስድስት ሜትር በአምስት ሜትር ርቀት ውስጥ የተገኙ ነፃ ጎሎች የሚባሉ ነበሩ። እነሱን ደግሞ እኛ ማስገባት ሲገባን ያንድላል ተጠቀምንም። በኋላ ሰው እንደው አንጀቱ እጥዩ ዱብ አለ። ምክንያቱም ያው የመጨረሻ እነሱ አስገብተው ያቺን ግብ በራቸውን ዘጉ።
በወቅቱ ኢትዮጵያ አይቮሪ ኮስትን 1-0 አሸንፋ ነበር። ይህን የኢትዮጵያንና የአይቮሪ ኮስትን ጨዋታ 31,000 ተመልካች ትኬት ቆርጦ በአዲስ አበባ ስታዲየም ተመልክቶታል። ይህን ዜና ጋዜጠኛ ሰለሞን ተሰማ የበኩረ ጽዮንን ግብ አይቶ ሌላ ፍጹም ሌላ ብሎ እንደዘገበ ትዝ ይለኛል። ፍስሐ ወልደ አማኑኤል፣
በጣም ትዝ ይለኛል በእውነት። በኩረ ጽዮን የመታው ምት ከመሬት ከፍታውን ሳይለቅ የሄደችው ኳስ ልክ ኮርነር ላይ ማዕዘኑ እንጨቶች የሚገጣጠሙበት ላይ ነው እንደው ወስዶ ቁጭ ያረጋት እና የሚገርም ነገር ነው። መቼም ፈነዳ ስቴዲየሙ በደስታ ፈነደቀ። በእውነት ግሩምት ነው፣ ግሩም ኳስ ነው። ልቻኖ፣ እኔ፣ አበበ ጉርሞ የመሳሰልን በጊዜው የነበርና አንዳንድ ተጫዋቾች የምንታወቅበት በመታችን ነው። እኔም እንዲህ ያለ ምት መምታት ወዳለሁ። የበኩረ ጽዮን ደግሞ እስካሁን ድረስ ማንም የማይረሳው ግብ ነበር።
አዎ ነበር፣ ሆኖ ቀረ እንጂ። ንጉሠ ነገሥቱ በዚህ ውድድር የኢትዮጵያን ብሔራዊ እግር ኳስ ቡድን አጨዋወት አይተው መጨረሻ ላይ በዚያው ዓመት የሜክሲኮ ኦሎምፒክ ይካሄድ ስለነበረ የብሔራዊ ቡድን ተጫዋቾች ሜክሲኮ ሄደው ያን ኦሎምፒክ እንዲያዩ የአበበ ቢቂላንና የማሞ ወልዴን የማራቶን ሩጫ እንዲመለከቱ፣ በመጨረሻም ደግሞ ማሞ ወልዴ በማራቶን አሸንፎ ሶስተኛውን ሜዳይ ለኢትዮጵያና ለአፍሪካ ሲያስገኝ እዚያ ሆነው ሲያበረታቱ እንደነበረ ትዝታቸው ነው። ይህን በተመለከተ እንግዲህ የማሞን ታሪክ በሌላ ጊዜ እንመለሳለን። ለዛሬው ፍስሐ ወልደ አማኑኤልን አመሰግናለሁ። ደህና ሁኑ። Come on, 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 come on
አሁን የጋዜጠኞች የጠረጴዛ ዙሪያ ውይይት ነው። ጋዜጠኝነትና የንግግር ነጻነት በኢትዮጵያ
የመብት ሙግት ለውጥና የሀገር ጉዳዮች
የለውጥ ሐሳቦች ኡን መሆን ይዘዋል መንገዱም ተጀምሯል በሚል ይንደረደርና
የለውጡ መሰረታዊነት ግን የግድ ነው ሲል የሚሞግተው
አሁን በቅርቡ ከስር ተለቆ ወዲህ ወደ ዩናይትድ ስቴትስ የመጣው ጋዜጠኛው እስክንድር ነጋ ነው።
እስክንድር ይህን ያለው ለአክብሮትና ለመስጋናው በተሰናዳለት ስነ ስርዓት ላይ ሲሆን
በዩናይትድ ስቴትስ ቆይታው አስተናጋጆቹ ለነበሩት ጋባዦቹ መሰናበቻ ጭምር በሆነው በዚህ ስነ ስርዓት ላይ
ባለቤቱ ሰርካለም ፋሲልም ላሳየችው ጽናት ለአክብሮት መስጋናው ተጋባዥ ብቻ ሳትሆን
ከባለቤቷ ጋር የሌላ ለየት ያለ ስነ ስርዓት ተቋዳሽም ሆናለች።
ስነ ስርዓቱ የስንብትና የመስጋና ብቻም አልነበረም። ታዲያ አሉላ በስፍራው ተገኝተ ተከታተለህ ነበርና
አዲሱ መልካም ከውይይቱ በፊት እንደው ለመንደርደሪያ ያህል ቢሆን ለየት ያለ ማህበራዊ ገጽታ ያለው ስርዓት ከስር በመግባትና በመውጣት በርካታ አመታት ያሳለፈ እንደመሆኑ እስክንድር ሰርካለምም ወደዚህ ወደ ዩናይትድ ስቴትስ እስክትመጣ በነበረበት ጊዜ ልጇን ሳይቀር በስር ቤት የመውለድ ጣ ነበራትና ቀደም ባሉ በዝግጅት ክፍላችን በተደረጉ ቃለ ምልልስ ጋዜጠኛው ግርማ ጋር ባደረጉ ቃለ ምልልስ በደም እንደታዩ ብዙ ተዳሷል። ወደ እሷ እንሄድም። ነገር ግን የተለየ ቦታ ተሰጥቷል። ሙሽሮች ሆነም ነው ያመሹት አዲሱ ያመለጣችሁን በአክብሮት እንካሳችሁ የሚል ይመስላልና ለየት ያለ ቀለም የነበረው ዝግጅት ነው። እስክንድር ነጋ ብዙም ሳትቆይ ነው ተመልሰ የመጣው። የቆየ ቀጠሯችን በፕሮግራም መደራረብ ምክንያት መሰናበቻ ላይ ልናደርገው በተስማማ ነው መሰረት ዛሬ በቀብልሃል። በድጋሚ ወደ ራዲዮ መጽሔት ኮን በደና መጣ።
በጣም አመሰግናለሁ። እናንተም ጊዜያችሁን ስለሰጣችሁኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ።
እስክንድር፣ ባለፈው እሁድ ዋሽንግተን ዲሲና አካባቢው የሚኖሩ ኢትዮጵያውያንና ኢትዮጵያውያት ለነበረ ተሳትፎ ለማህበረሰብ ጉዳዮች ጊዜህን ጉልበትህንና አውቀትህን ስለሰጠህ ልናመሰግንህ እንፈልጋለን በሚል ባዘጋጁት ላይ ባጻፈው አንተም ላደረጋችሁልኝ ሁሉ አመሰግናለሁ ልትል ከአክባሪዎችህ ጋር የተገናኘህበትን መድረክ ተከታትያለሁ። ካፍ እስከ ገደፉ የሞላ አዳራሽ ምናልባትም ትይንቱን በኢንተርኔት የማየት እድል የገጠማቸው ሊረዱ የሚችሉት ቁጥሩ የበዛ ህዝብ በተገኘበት ታላቅ ስነ ስርዓት ተካሂዷል። እስኪ ከስሜቱ እንነሳ። ምን አይነት ስሜት አሳደረብህ? በተለያየ ጊዜያት እናመሰግናለን የመባሉን እድል ያገኘህ ይመስለኛል በተለያዩ መድረኮች። እንዴት ነበረ ያለፈው እሁድ ስነ ስርዓት?
እውነት ለመናገር ከፍተኛ የሆነ ደስታ ነው የፈጠረብኝ። እንዳልከው ወደ ዲሲን ስመጣ እንደዚሁ ከፍተኛ አቀባበል ተደርጎልኝ ነበር። አሁንም ይኸው ነው የተደገመው። ከዚህ በፊት እንደምለው ይሄ ለእኔ በግል የተደረገልኝ ህዝቡ ለሁለት ነገር ነው የሚወጣው። አንድ፣ በአጠቃላይ ላለፉት 27 ዓመታት ለዲሞክራሲ የተደረገውን ትግል እውቅና ለመስጠት በዛ የተከፈለውን መስዋዕትነት በዛ ሂደት ውስጥ ከተሳተፉት ሰዎች መካከል አንዱ ስለሆነ በእኔ በኩል እውቅና ለመስጠት፣ በሌላ በኩል ደግሞ ሀገራችን ዲሞክራሲያዊ ሀገር ሆና ማየት የሚፈልግ ራዕይ ለመግለጽ ነው እና ሁለት ገጽታ አለ። በአንድ በኩል ስላለፈው ነው፣ በሌላው በኩል ደግሞ ይበልጥ ሊሰመርበት የሚገባው ስለ ወደፊቱ ነው። ዲሞክራሲያዊ ስርዓት ሀገራችን ያስፈልጋታል። ጭቆናን ከምንጩ ማድረግ አለብን። ለአንድና ለመጨረሻ ጊዜ እፎይታ ማግኘት አለብን የሚል ራዕይውንም ለመግለጽ ነው የሚወጣው እና ያንን ገነዘባለሁ እና በግል ለእኔ የተደረገ ነው ብዬ እንትን አልመለከተው።
እንግዲህ የስነ ስርዓቱ አከባበር ምናልባትም ለአክብሮት የተሰጠው ዋጋ ከፍ ያለ መሆኑን ያህል ጠንከር ያሉ የሀገራዊ ጉዳዮችም የተነሱበት የተለያዩ ተናጋሪዎች የተገኙበት ነበር። ይልቁንም ደግሞ የአጋሮች በስደት የሚገኙ ጋዜጠኞች ከተለያዩ ቦታዎች መጥተው በየበኩላቸው የየግላቸውን ስሜትና እይታ ያካፈሉበት መድረክ ነበር። መልሶ የማግኘቱን ስሜት እንዴት አየኸው?
በጣም እንደገና የቅድሚያልኩትን ነው ደግሞ ከፍተኛ የሆነ ደስታ ነው የፈጠረብኝ። እነዚህ ልጆች እዛ በመድረክ ላይ ወጥተው የተናገሩት በሙሉ ከመጀመሪያ አንስቶ ከፕሬሱ አብረን የነበርን ሰዎች ነን። በኋላ ሀገር ውስጥ በተፈጠረ ሁኔታ ለመውጣት ተገደው እዚህ ከመጡ በኋላ እጃቸውን አጣጥፈው ያልተቀመጡ ናቸው። ያ ነው ቁልፉ ነገር። ህዝብ የሰጣቸውን አደራ አሁንም እየተወጡ ያሉ ናቸው። ሚዲያ ላይ የምንከታተላቸው ሰዎች ናቸው እና ትግሉን ጥለው አልሄዱ። አሁንም ለህዝብ ለገቡት ቃል ታማኝ ሆነው የቆዩት እና ያ በተለይ ለእኔ የሚሰጠኝ ልዩ ትርጉም አለ እና በዛ መልክ ሳያቸው በአንድ በኩል ለእኔ የሰጡኝ ክብር ቃል አለ። በሌላ በኩል ግን ትግሉ ላይ አሁንም አብረን እንዳለን አልተለያየም። አሁንም ባለንበት ቦታ ሆነን እየታገለ ነው እና ያ የሚሰጠኝ ከፍተኛ እርካታ አለ። ከመጀመሪያው ጀምሮ አብረ ያደግካቸው ሰዎች ጋር ስትመጣ በጣም ደስ ይለኛል። በተለይ አንድ ነገር እዚህ ላይ አንተ በአጠቃላይ የሙያ ጋሮችንም ሆነ ሌሎች እዛ ታዳሚዎችን በሚመለከት እዚህ ወደ ዋሽንግተን ስትመጣና ሞቅ ያለ አቀባበል ሲደረግ በኢህአደጎች በኩል የተሰጠ አንድ አስተያየት ነበረ። እሱን ላንሳለህና እሱ እንትን ስላለኝ ነው። በአንድ በኩል ውስጥ የሚፈጠረው ስሜት ስላለ መስሎ ቆሮ እንትን ስላሳቀኝም እውነታነትም ስላለ ነው። ምንድን ነው ያሉት ኢህአደጎች ወደዚህ መጥቼ አቀባበል ሲደረግልኝ ወደ እውነተኛው ማህበራዊ መሰረት ተመልሳለ። ዋሽንግተን ለእኔ አዲስ አይደለችም። ከዚህ በፊት እንዳነሳው እዚሁ ለረዥም ጊዜ እንደወርኩባት ከተማ
ኖረሃል፣ ትምህርት ቤትም ሄደህበታል። ከተማው የቀድሞ ከተማ እንደሆነ አውቃለሁ። ከረጅም ጊዜ በፊት ዋሽንግተን ዲሲ ነበር።
ወደ ነበርኩበት ከተማ ነው የተመለስኩት። ወደማውቀው ከተማ መስኩታቸው ላይ አዲስ አበባን ከማወቅ በፊት በትክክል ያወቅኳት ከተማ ዋሽንግተን ነች። እና እዚህ ውስጥ የሙያ አጋሪዎች ብቻ ሳይሆኑ እዚሁ ደግሞ አብሬያቸው ከዚህ በፊት የነበርኳቸው ሰዎች ከተዳዳሚዎች መካከል እና ከስር መሰረት ጀምሮ የምንተዋወቅ ሰዎች ጋር መልሶ የመቀላቀል ነገር አለ እና እኔ በዚህ ባለው ማህበረሰብ ኮራበታለሁ። ላለፉት 27 ዓመታት ብቻ ሳይሆን ላለፉት 40 ዓመታት ኢትዮጵያ ውስጥ ዲሞክራሲ እንዲመጣ ሲጮህ የኖረ ማህበረሰብ ነው። ከተበደሉት ጋር ከተጨቆኑት ጋር የወገነ ነው። ድምፅ ከሌላቸው ጋር የወገነ ከገራፊዎች ጋር ሳይሆን ከተገረፉት ጋር የወገነ ነው። ያ ዳያስፖራ በዋናነት ያለው እዚህ ዲሲ ነው እና ከጓደኞች ከመዋያ አጓሮችም ከረዥም ጊዜ በህፃነት የከማቃቸውም ጓደኞች ጋር የተገናኘሁበትም መድረክ ነበር እና ባለፈው የተደረገው ትልቅ የሆነ እርካታ የሰጠኝ።
መልካም እስክንድር፣ በቀጥታ ስርጭት በኢንተርኔት የተላለፈውን ትዕይንት የመከታተል እድል ለገጠማቸውም አንድ ሌላ ሰበዝ ከዚህ መድረክ የሚመዙ ይመስለኛል። በሀገራዊ ጉዳይ ላይ ያቀረብከው ብዙ ማወያየት የሚችል ንግግር አለ። ትልቅ አጀንዳ፣ ምናልባትም ተቋማዊ ይዘት ባላቸው ደረጃ ሊቀርብ የሚችል የሚመስል ራስን ችሎ እንወያይበት ቀጠሮ ይዘንበታል። ከዚያ ውጭ ግን ቤተሰባዊ መንፈስም ነበረው። ገራገሩን እንመልከት። በጋዜጠኝነቱም ሆነ በኢትዮጵያ ጉዳይ ላይ በሚደረጉ እንቅስቃሴዎች ከአንተ ጋር በንቁ ተሳትፎ ያደረገች፣ እንዳንተ ሁሉ ታስራ የነበረች፣ ኋላም ልጇን በእስር ቤት ለመውለድ የተገደደች፣ ከዛም ወጥታ በስደት አንተ እስር ላይ ባለህበት ጊዜ ከልጇ ጋር እዚህ ሀገር የመኖር ግዴታ ውስጥ የገባችው ባለቤት ሰርካለም ፋሲልም ከአንተ ጋር ተከብራለች በዕለቱ። እንዲያውም ያን ለማካካስ በሚል መንፈስ በአስተናባሪው ታማኝ በየነ ከመድረኩ እንደተገለጸው የሙሽራ ጊዜያችሁ እንዲመስል የሙሽራ ዜማ ካባ ደርባችሁ በመድረኩ ላይ ታያችሁበት ትዕይንት ነበር። ይህን መሰል ቀለም ነበረው፣ ቤተሰባዊ ይዘት የነበረው ዝግጅትም ነበርና አንተ በአገራዊ ጉዳይ በፖለቲካ ላይ ወደሚያተኩረው ታዘነብላለህና እስኪ ደግሞ ስለሱ አጫውተን እስክንድር።
በጣም ልቤን የሚነካ ነገር ነው አሁን ያነሳልኝ። ባለፉት 20 ዓመታት ውስጥ እኔና ዘርካለም ለራሳችን ጊዜ አግኝተን አናውቅም። ከተገናኘን በነገራችን 20 ዓመታት ውስጥ የራሳችን ኑሮ ኖረን አናውቅም። ኑሯችን ትግል እና ትግሉ ውጦናል፣ ህይወታችንን ውጦታል። እና በተለይ ባለፈው 6 እና 7 ዓመት ተኩል አሁን መጨረሻ ላይ በታሰብኩበት ጊዜ ከፍተኛው ጫና ከኔ ይልቅ እሷ ላይ ነው የነበረው። እና በዚህ ሁሉ ሂደት ውስጥ በዚህ ባለፉት 20 ዓመታት ውስጥ በነበረው ሂደት ውስጥ በተለይ ደግሞ ባለፉት 6 ዓመት ተኩል 7 ዓመታት ውስጥ በነበረው ሂደት ውስጥ አንድ ቀንም ሰርካለም ትግሉ መረረኝ ብላ የምታውቅበት ጊዜ የለም። ሁልጊዜ የምታስቀድመው ትግሉን ነው። እኔ አልደላኝም፣ ሌሎች ጓደኞች ይሄን ሲያገኙ እኔ አላገኝም፣ ወይም ሌሎች ቤተሰቦች እንደዚህ ሲያገኙ እኛ ይሄን አላገኘንም የሚል አንድም ቀን ኮምፕሌንስ ስታደርግ ሰምቻት አላውቅም። እና በከፍተኛ ደረጃ አድናቂዋ ነኝ። እርግጥ ይሄ ብዙ ሰው ስለ ባለቤቱ ስለ ትዳር ጓደኛ እንደዚህ እንደሚላቃለሁ፣ የእኔ ግን ምናልባት ለየት የሚያደርገው ምናልባት እኔ ብቻ ሳልሆን ይህ መመልከት የምችለው ህዝብም መመልከት መቻሉ ይመስለኛል። ከዚያ ባሻገር ከእሷም በስተጀርባ በነገራችን ላይ አሁን ስማቸው ማይጠቀስ ቤተሰቦቿም አሉ። ቤተሰቦቿም እሷ እቺ ልጅ ከኔ ጋር ከተገናኘችበት ጊዜ አንስቶ ያለፈችበትን የመከራ ኑሮ እየተመለከቱ ነው የኖሩት። እነሱም አንድ ቀን የምሬት ቃል ከአንደበታቸው ወጥቶ አያውቅም። እናቷ ኢትዮጵያ በነበርኩበትና እስር ቤት በነበርኩበት ጊዜ ስንቅ የሚያመላልሱኝ የነበረው የሚጠይቁኝ የነበረው እሳቸው ነበሩ። እሳቸው ባይኖሩ ኖሮ ነው አሁን ጥያቄ አልነበረኝ ማለት ይችላሉ። እሳቸው ከልጃቸው በላይ ነበር የሚመለከቱኝ። እና በአጠቃላይ ሰርካለም ሆነ ቤተሰቦቿ የትግሉ አካል ሆኖ ነው የኖሩት እና ባለፉት ሁለት አስርት ዓመታት ያንን ሲያደርጉልኝነት አማኝ በጣም 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 ውስጤ ከፍተኛ እርካታ ነው ያደረብኝ። ልነግርህ አልችልም ቃላቶች አሁን ቃላቶች አጥቻለሁ። እንዴት ነው በቃላት ሊገለጽ የምትለኝ? የለኝም ቃላት ያለውን ስሜት ለመግለጽ።
ድንገተኛ ነበር እስክንድር፣ እስኪ ስለ ሙሽርነቱ ሙሽራነቱ
እኔ ምንም የተነገረኝ ነገር የለም። ሰርካለምም አጣቂም እኔም አናቅም። እዛው ላይ ሰርፕራይዝ ነው ያደረጉት ማለት ነው። ለድንገት ነው ላይ ይችላል ያደረገው ታምባይ ታማኝ ለመድረክ የተፈጠረ ሰው እንደምታውቀው አድናቂው ነኝ። ትልቅ አክቲቪስት ነው። እኔና እሱ አክቲቪዝም ብቻ ለማይከራኝን ጓደኝነትም ነው ወንድማማችነትም ነው ላይ እና ይሄ ታማኝ ነው። ይሄን ያቀነባበረው ተሳክቶለታል። ምንም ማደረገሽ መድረክ ላይ ተሳካለታል እና በጣም አስደምሞኛል አስደስቶኛል። እኔም ብቻ ሳይሆን የዲሞክራሲ አፍቃሪ የለውጥ አፍቃሪ ሆነው ኢትዮጵያ በሙሉ አስደምሟል አስደስቷል ማለት እችላለሁ። እና የነበረው ፊድባክ በጣም ከፍተኛ በጣም ደስ የሚል ፊድባክ ነበረው እና በዚህ መንገድ ነው መለከት።
መልካም። በደመቀ ስሜት በጥሩ መንፈስ ነበር የተጋራችሁት። ባለቤት ሰርካለም ፋሲልም የደስታው ተካፋይ እንደሆነች ተስፋ አድርጋለሁ። እስክንድር፣ በዚህ መድረክ ላይ ቀደም ብዬ እንደገለጽኩት ምናልባትም ከእስር ቤት በኋላ የሚቀጥለው የህይወትህ ምዕራፍ ልታደርግ የመረጥከውን ከጋዜጠኝነቱም በላይ ኢትዮጵያ ውስጥ በሚካሄደው አሁን እየታየ ባለው ለውጥ ውስጥ ቀጣይ ሚና አለብን፣ ህዝቡ ያስፈታን እንድንታገል ነው በሚል ደጋግመህ በተናገርከው መንፈስ ትልቅ አጀንዳ አቅርበሃል። ረጅም ደቂቃዎች የቆየ ንግግር አሰምተሃል። በርካታ ጭብጦችን አንስተሃል። ይህ ራሱን የቻለ ውይይት የሚጋብዝ ነው። እያንዳንዶቹን ያነሳቸውን ጭብጦች እያነሳን እየፈነከትን ምናልባትም ክርክር ጭምር ሊጋብዝ ይችላል። ብዙዎችን የሐሳቡ ተጋሪ እንዲያደርግ በመናስበው መድረክ በሌላ ፕሮግራም ለነነጋገር ከስር በወጣ ማግስት የነበረን ቀጠሮ ብልጭ ለማድረግ ያህል ዛሬ ተገናኝተናል። በሚቀጥለው ሳምንት በሰፊው ውይይት ምናልባትም ላይ መልሰን እናገኛለን። እግዚአብሔር ይስጥልኝ ለአሁኑ
በጣም አመሰግናለሁ አሉላ። የሚቀጥለው ውይይታችን በጉጉት ተጠብቃለሁ።
እናመሰግናለን በድጋሜ እንግዲህ 15 ቀን ሰዎች ወለን ይያሉ
ስላም እንደተሰጠ ቆየት ያለው
አድማጮች አሁን የመጨረሻ ዜና እናነባለን። በኒካራጓ መዲና ማናጓ ትላንት በተለያዩ ሁለት ጥቃቶች 8 ሰዎች ተገድለዋል። ትላንት ማለዳ ላይ ጭምብል ያጠለቁ ሰዎች በአንድ መኖሪያ ቤት ላይ 3 ሞሎቶቭ ኮክቴል ወርውረው 4 ጎልማሶችንና 2 ልጆችን ገድለዋል። ሁሉም የአንድ ቤተሰብ አባላት ናቸው። በሰዓት ከጋዩ ቤት በህይወት የተረፈ አንድ ሰው ጥቃቱን ያደረሱት የፕሬዝዳንት ዳንኤል ኦርቴጋ ታማኝ ወታደራዊ መኮንኖች ናቸው ይላል። የፖሊስ መስሪያ ቤት በሰጠው መግለጫ ግን ጥቃቱ ያደረሱት የወንጀለኛ ቡድን አባላት ናቸው ብሏል። በሌላ በኩል ደግሞ የማዘጋጃ ቤት ሰራተኞች፣ ፖሊሶችና የአካባቢው ነዋሪዎች ከማናጓ አውራ ጎዳና ላይ መሰናክሎችን ሲያነሱ ጭምብል ያጠለቁ ሰዎች በሁለት ሰዎች ላይ ተኩስ ከፍተው በእሳት እንዳቃጠሏቸው ብሔራዊ ፖሊስ ገልጿል። የአሁኑ ጥቃት የተፈጸመው ግጭት ቆሞ የዓለም አቀፍ ግብረ ኃይል ከቅርብ ጊዜያት ወዲህ ጸረ መንግስት ተቃውሞዎች የተካሄዱበትን ምክንያት እንዲመረምር የኒካራጓ መንግስትና ህዝባዊ ቡድኖች በተስማሙበት ወቅት ነው።
የአሜሪካ ድምፅ ራዲዮ በ19ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ በቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭት መልሰን እስከምንገናኝ
ከአቀናባሪያችን ንጉሱ ታምሬ ጋር
የፕሮግራም አዘጋጅና አቅራቢዎች እኔ አዲሱ አበበና
አሉላ ከበደ በዚሁ እንሰናበታለን። ሰላም ደህና ደሩ።